ነበርን ለእናንተ ነው ደህና አድራችኋል ወይ ያልኩኝ ደህና ከርማችኋል ወይ ያልኩኝ ደግሞ ባለፈው 23 ቀናት ያልታየን ወይንም በአመት ደረጃ በአመታት ደረጃ ሳንታይ የቆየን ሰዎች ስላለን ነው። እግዚአብሔር የተመሰገነ ይሁን። ና አባቶች ሲባል ሰልፍ ይዘን ነው የቆምነው እና ብዙ ጊዜ አንድ ነገር ለመውሰድ ግር ብለን አንድ ላይ አንሄድም እንሰልፋለን። እና ከፊት ማን ይቀድማል? በእድሜ ገፋ ያሉት ይቀድማሉ። ከዛ ቀጥሎ ከዛ ቀጥሎ ከዛ ቀጥሎ እና ይህ የእግዚአብሔር ሥርዓት ነው። በቤተ ክርስቲያንም እንደዛ አይነት ሥርዓት ይኖራል። እና ከጋሽ ሚሊዮን ጋር ባለፉት 2 ቀናት አብረን ነበርን። እና በቃ አንተን እኮ ተከትዬ ነው መሄደው፣ ከፊቴ ትቀድማለህ፣ እኔ እከተልሃለሁ አልኩት። እና በዛ መልኩ ነው ብዙ ውርስ ነው የወረስነው። ብዙ ነገር አለ። አንዳንድ ጊዜ ማለት ብዙውን ጊዜ ልጅ የአባቱን ይወርሳል፣ በመልክ፣ በአስተሳሰብ፣ በአሰራር፣ በሀሳብ አባቱን ለመምሰል ኢሚቴት ያደርጋል። ምክንያቱም ሁልጊዜ የሚያገኘው አባቱን ነው። እና አባትና እናት በማይስማሙበት ቤተሰብ ውስጥ በጣም ልጆች ይቸገራሉ። በጣም በእንዴት ያለ ስርዓት እንደሚሄዱ ስለማያውቁ ይቸገራሉ በጣም ልጆች። እና አባትና እናት ግን በእግዚአብሔር ስርዓት ሲሄዱ ልጆች እነሱን ኢሚቴት ያደርጋሉ። አንድ ጊዜ ጎረቤታችን የሆነ ጌታን አያውቅም፣ ብዙ ጊዜ ማታ ማታ ጠጥቶ ሰክሮ አምሽቶ ይመጣል እየተንገዳገደ። የእሱ ልጆች በአባታቸው ላይ ቲያትር ይሰራሉ፣ አባታቸው እንዴት እንደሚሆን እና የተማሩት ያን ነው፣ ያዩት ያን ነው። በአባት ደረጃ እግዚአብሔር ረድቶን ልጆቻችንን በቤተ ክርስቲያን ውስጥ ስላለው ኔጋቲቭ ሁኔታ ኮኖቴሽን ወይም ስራ ደስ የማይል ሊገጥም ይችላል። እና ስለ ቤተ ክርስቲያን በሽምግልና መሆነ በአስተምሮ በሌላም ስለ ማንም ለልጆቻችን አንነግርም ነበር፣ አእምሯቸው ይበላሻልና ማገናዘብ ስለማይችሉ። አዋቂ ከሆኑ ግን ይረዳሉ ብንነግራቸው፣ አልፎ ባይሆን ይጸልያሉ። እና ይገርማል፣ ቤተሰብ ትምህርት ቤት ነው። አክቹሊ ፎርማል የሆነ ኤጁኬሽን እንሰዳለን እንዲያገኙ፣ ያ ሰከንደሪ ነው። ዋናው ቤተሰብ ነው፣ እኛን የሚቀርጸን ቤተሰብ ነው። አባቴ በ65 ዓመቱ ነው ያረፈው። እና ቤታችን የቤት ቤተ ክርስቲያን ነበር። የቤት ቤተ ክርስቲያን ባክ ደቡብ ሆሳና አካባቢ ማለት ነው። ያኔ በደቡብ ሚስዮናውያን ወንጌል ሰብከው ሪቫይቫል ነበር፣ በጣም ከፍተኛ ሪቫይቫል ነበር። እና በዚህ ምክንያት ተደብድበዋል፣ ታስሯል። እና ከዛ እግዚአብሔር ከዛ ሁሉ አወጣቸው። እግዚአብሔር በሕይወታቸው ባረካቸው፣ ማቴሪያሊ እግዚአብሔር ባረካቸው። ልጆቻቸው የተማሩ ሆኑ እና በህብረተሰቡ መሪዎች ነበሩ። እና በቤታችን እናቴና አባቴ በቃ እንግዳ በማስተናገድ ነው ጊዜያቸውን የሚያሳልፉ። የተቸገሩ፣ የተራቡ፣ ጥያቄ የሚፈልጉ ቤታችን ይመጣሉ። እና ከአባቴ ዘንድ ማለት ነው። እና አባቴ ይመክራቸዋል። በስጋ የሚያስፈልጋቸው ከሆነ ምግብ ቢሆን እናቴ ለክርስቲያኖች ለአዳዲስ ክርስቲያኖች ለቆዩም ክርስቲያኖች ቤት ሲመጡ ሳይበሉ ሳይጠጡ አይሄዱም፣ በምንም አይነት አይሄዱም፣ አይወጡም፣ ያካፍላሉ። እና ይህ የእግዚአብሔርን ህዝብ ማስተናገድ የእግዚአብሔርን ህዝብ ማገልገል በዚህ ቸርች በቤተ ክርስቲያን ህንጻ ብቻ አይደለም በህይወታችን በኑሯችን በቤታችን ሊሆን ይገባል። እኔ ወንድሜን በድሩን አለቃ ሆኖ ብዙ ጊዜ ከሱ ጋር አገልግያለሁ ብዙ አመታት። እኔ ዝቅብዬ ጫማውን ላጥብ ይገባል ሁሌ። ምክንያቱም እግዚአብሔር ያከበራቸውን ልናከብር ይገባል። እግዚአብሔር ታላቅ ነው። እግዚአብሔር እናመሰግናለን። ጌታ የተመሰገነ ይሁን። በተለይ በዚህ ሁኔታ የእግዚአብሔር ህዝብ የእግዚአብሔርን ፈቃድ ለማገልገል የተዘጋጀ ሰራዊት ነው። በዓለም ላይ እንዲህ ያለ ሰራዊት የለም። በምንም አይነት እጅግ ታላቅ የሆነ ሰራዊት ኃያል የሆነ ሰራዊት ነው። ምክንያቱም ታላቅ የሆነ እግዚአብሔር ከቤተ ክርስቲያን ጋር ነው። እንዲህ የተነጠለ ነገር አይደለም። ጌታ ኢየሱስ ራስ ነው። የማን? የቤተ ክርስቲያን። እና ቤተ ክርስቲያን የእግዚአብሔር ተቋም ናት። ቤተ ክርስቲያን እግዚአብሔር የሰራት እግዚአብሔር የፈጠራት ተቋም ናት ለማለት ይቻላል። ምክንያቱም እግዚአብሔር ፈቃዱን የሚፈጽመው በዚች ተቋም ውስጥ ነው፣ በሌላ አይደለም። በሰኩለር ወርልድ ውስጥ እግዚአብሔር ፈቃዱን አይፈጽም። አዎ ያደርጋል፣ ስልጣን አለው። ሲፈልግ ነገሥታትን ይሽራል፣ ሲፈልግ ከፋንድያ አንስቶ ዙፋን ላይ ቁጭ ያደርጋል። በብሉይ ኪዳን እንዲሁ ነው፣ በአዲስ ኪዳንም እንደዚሁ ነው። ባለስልጣን እግዚአብሔር ነው። እና በዓለም ላይ በሁሉ ስፍራ በምንሄድበት በምናይበት ስፍራ ተፈልጎ የማይገኝ ዋጋ ውድ የሆነ ነገር አለ። ለማን? ለምድኑቱ። ለማን? ለሚያገለግሉቱ ለቤተ ክርስቲያን። ለማን? በእግዚአብሔር ቤት ለረጅም ጊዜ ለቆዩ ሁሉ በሁሉ የሆነ ሰው ይህንን ለማግኘት ይፈልጋል። በእጅ አዙር በማቴሪያል ነገር ቦታውን ሊሞላ ይፈልጋል። ጥሩ ነው፣ ማቴሪያል ነገር ያስፈልጋል። በትምህርት ቦታውን ለመሙላት ይፈልጋል። ጥሩ ነው፣ መማር አስፈላጊ ነው። በሀብት ቦታውን ለመሙላት ይፈልጋል። በምርምር፣ በጥበብ፣ በእውቀት ያን ቦታ ሊሞላ ይፈልጋል። ሰው አስፓይር ሰው በመሰረቱ እግዚአብሔር ሲፈጥረው እንዲመራመር አድርጎ ነው የፈጠረው። አዲስ ነገር ለማግኘት ይፈልጋል። ለዚህ ዩኒቨርሲቲዎች፣ ኮሌጆች ብዙ ብዙ የሰውን አእምሮ ምን ለማድረግ ለማስፋት መልካም ነገር ነው በጣም። ግን በእጅ አዙር ሰው የሚፈልገው ይህን አንድ ነገር የእግዚአብሔር ቃል ከዘፍጥረት እስከ ራእይ ድረስ የምናገረው ጉዳይ ነው። እርሱም ፍቅር ነው። እለት እለት ፍቅር አዲስ ነው፣ ቀንም ሙሉ በየዕለቱ። ስለዚህ ብንሰብክ ብንናገር አንጨርሰው። በግል ሕይወቴ በኑሮዬ ከቤተሰብ ጋር በተያያዘ ነገር ባል ከምስት ጋር፣ ምስት ከባል ጋር፣ ወላጆች ከልጆች ጋር፣ ልጆች ከወላጆች ጋር፣ ቤተ ክርስቲያን ምእመኑ ብልት በመሆን እርስ በርስ በመያያዝ ዘላለማዊ የሆነውን የእግዚአብሔርን ፍቅር የእግዚአብሔርን ታላቅ ፍቅር ምገለጸው በዚህ ሁኔታ ነው። ይህ የእግዚአብሔር ፍቅር ታላቅ ነው። በዓለም ውስጥ ጌታ ኢየሱስ በተራራው ስብከት ላይ እንደተናገረው ማቴዎስ 5 ላይ የዓለም ፍቅር እንካ በእንካ ላይ ነው የተመሰረተው። ዩዥሊ ማቴሪያል ነገር ነው። እና በዚህ በማቴሪያል ነገር መንግስታት ይዋጋሉ፣ ሰዎች ይዋጋሉ። ትክክለኛ አስተምሮ በሌለበት ቤተ ክርስቲያንም ሰዎች ከማቴሪያል ነገር በተያዘ ሁኔታ እርስ በርሳቸው ይጣላሉ፣ ይለያያሉ፣ ብዙ ነገር ያደርጋሉ። የዓለም ፍቅር እርስ እንካ በእንካ ላይ የተመሰረተ ነው። ጌታ ኢየሱስ የሚወዷችሁን ብትወዱ ምን ዋጋ አላችሁ? ወንድሞቻችሁን ብቻ እጅ ብትነሱ ምን ብልጫ አላችሁ ይላል። የእግዚአብሔር ፍቅር ግን ታላቅ ዋጋ ያለው ታላቅ ብልጫ ያለው ጉዳይ ነው። ፍቅር ቸርነትን ያደርጋል ይላል የእግዚአብሔር ቃል አንደኛ ቆሮንቶስ ምዕራፍ 13 እና በዚህ ላይ ነው ምን ቆየው። ይህን ፍቅር የተረዳ በልቡ ይህ ፍቅር የፈሰሰው ሐዋርያው ለቤተ ክርስቲያን እንዴት ድንቅ የሆኑ ጥልቅ የሆነ መልእክቶች በእግዚአብሔር መንፈስ ተሞልቶ የጻፈ። ዛሬ ቤተ ክርስቲያን ከዚህ መልእክት የተነሳ ቤተ ክርስቲያንን የሚያንጽ መልእክት፣ ቤተ ክርስቲያንን የሚገነባ መልእክት፣ ቤተ ክርስቲያንን የሚያበለጽግ መልእክት፣ ቤተ ክርስቲያን ከክርስቶስ ጋር እንዴት መጣበቅ እንዳለባት እያንዳንዳችን እንዴት መጣበቅ እንዳለብን ምናገር የጻፈው የሰበከው ሐዋርያ ጳውሎስ። ስለዚህ ፍቅር ብዙ ቦታ ጽፏል። አንደኛ ቆሮንቶስ ምገርም መጽሐፍ ነው። ሮሜ 8ም እንደዛ ነው። ስለዚህ ትልቅ ታላቅነት የፍቅር ሁሉን እንደሚውጥ ይናገራል። ፍቅር በተለይ ቸርነትን ያደርጋል ይላል። ሁለት ልጆች አንድ ልጅ አባቱን ውሻ እንዲገዛለት ጠየቀው እና አባትየው ይህን ልጅ ውሻ ለመግዛት ይዞት ውሻ ወደ ምሸጥበት ስፍራ ይዞት ይሄዳል እና በዛ ይዞት ሲሄድ ገበያ ደርሰው ውሻ ገበያ መቼም የጦፈ ውሻ ገበያ ነው። እዚህ ሀገር ያለው ሀገር ቤት የለም እና ሀገር ቤት ውሻ መሸጥ በጣም በጣም መሸጥ ቀርቶ ውሻ እንደውም በደቡብ ውሻ የሚባል ነገር የለም። ሬቢስ ስለሚያስይዝ አጥፍቷል ውሻ በደቡብ ማለት ነው። አንድ ጊዜ የኔ ታናሽ ወንድም ነው፣ ሶስተኛ ወንድም ነው፣ ተናጋሪ ነው። ብዙዎቻችን ዝም እንላለን፣ አንናገርም። ይህ የኔ ወንድም የአባቴን ታናሽ አጎቴን ማለት ነው፣ አጎቴ ሆይ አጎቴ ሆይ አለ። እሺ ምንድን ነው አለ አጎቴ። ከሩቅ ሆኖ ነው የምጠራው አጎቱን። በኋላ ውሻ መሸጥ ተውክ ወይ ብሎ ለአጎቴ አጎቴን ተናገረው። ውሻ መሸጥ ተውክ ወይ? በኋላ አጎቴ በጣም 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 እኔን ውሻ ሻጭ አረገኝ፣ እኔን ውሻ ሻጭ አረገኝ እና ወደ ምሽት አካባቢ አባታችን ቤት እስከገባ ድረስ ተበቀና አጎቴ እንዴ ተክሌኮ ውሻ መሸተውኩ ወይ ብሎ ሰደበኝ ዛሬ እና መገረፍ አለበት የት አለ አባቴ ከት ብሎ ሳቀ እንዴ አንተ አትገርፈው ወይ ምን ወደኔ ትመጣለህ አለ ምን ለማለት ነው እንግዲህ የእይታ ጉዳይ ነው ውሻ ዋጋም የሚያወጣበት ህብረተሰብ አለ የሚከብርበት እንደውም አብረው ይተኛሉ እዚህ ውሻ ማለት ነው እስኪ በጣም በእውነት እስከሚያሳዝን ድረስ የውሻ አምልኮ የሚካሄድበት ሀገር ነው ያለን ውሻ በዘንቢል በቦርሳ እዚህ ከታች ይዛት ሄዳል አይሮፕላን ሲገቡ የተለየ ሁኔታ ምክንያቱም መጽናኛ ስለሌላቸው ሰላም ስለሌላቸው እረፍት ስለሌላቸው እውነተኛውን ሰላም ሰጠውን ትተው እግዚአብሔር በፈጠረው ለመጽናናት ይሞክራሉ መጽናናት ግን አይሰጥም እሱ አይሰጥም ጥሩ ነው እኔ ያላችሁ ካላችሁ ለመሳደብ አይደለም በእውነት ቤት አድርጎ ማሳደግ ኃጢአት የለውም። ነገር ግን ሰዎች ከዛ የሚያልፉ አይደሉም ብዙዎቹ። በኋላ ይህንን ልጅ አባትየው ይዞ ሄደ እና እዛ ገበያ አደረሰውና እንግዲህ እነዚህ ናቸው ውሾቹ እና አንተ ምረጥ ከነዚህ አለው አባትየው በኋላ ልጁ አየና ያየ ሲያይ በመካከል የሚያነክስ ውሻ አየ እና አባቴ ሆይ ይሄን ውሻ ፈልጋለሁ እሱን ነው የምፈልገው አለ ይሄ እኮ ታማሚ ነው ይሄ በሽተኛ ውሻ ነው እንዴት ይሄን ውሻ እንዲገዛ ልትጠይቃለህ አለ አይ እርዳታ ይፈልጋል እኔም ልረዳው እፈልጋለሁኝ አለ እርዳታ ከዛም በኋላ ልጁ ጸና በዚህ ቃሉ በኋላ አባትየው ውሻውን ለመግዛት ተስማማ እና እዛ ምሰሩቱ ሰራተኞች ደግሞ ሲያዩ ልጁ ለካ ሁለቱም እግሩ የተቆረጠ ነው ሁለት እግር የለውም አርቲፊሻል ነው ሁለቱም እግር በጣም አዘነ እኛም እኮ የዳነን ኃጢያተኞች ነን አካለ ስንኩል ሽባዎች የነበርን እንደኛ ሽባ የሆኑትን ተቀብለን ይህን ፍቅር ልናሰላልፍ ይገባል። በዚህ ሁኔታ በሐዋርያ ሥራ ምዕራፍ 6 እስከ 8 ያለውን አብረን እናነባለን። ሐዋርያ ሥራ ምዕራፍ 3 ቁጥር 6 እስከ 8 ብርና ወርቅ የለኝም ይሄን ያለኝን እሰጣለሁ በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው ቀኝ እጁንም ይዞ አስነሳው በዚያም ጊዜ እግሩና ቁርጭምጭምቱ ጸና ወደ ላይም ዘሎ ቆመ ይመላለስም ጀመር እየተመላለሰም እየዘለለም እግዚአብሔርንም እያመሰገነ ከነሱ ጋር ወደ መቅደስ ገባ የሚል ነው እና ይሄን ብዙ ጊዜ ሰብከንበታል አስተምረናል እና ይህ ከእናቱ ማህፀን ጀምሮ ሽባ የነበረ ሰው ነው እና እኛ በሱ ቦታ ራሳችንን ብናስቀምጥ በሕፃንነቱ ነው መልካም በሚትለው መቅደስ ደጃፍ ልመና ይጀምረው። ሕፃን ሆኖ መሆን አለበት መጀም ሌላ ስለሌ ምርጫ ስለሌለው እና እለት እለት እየተሸከሙ እዛ መቅደስ ደጅ ያስቀምጡት ነበር። እለት እለት ይለምናል። እለት እለት ደግሞ ሰዎቹ እዛ ያስቀምጡታል። ሌላ ምርጫ የለው እና ጴጥሮስና ዮሐንስ በዘጠኝ ሰዓት ጸሎት ለመጸለይ ወደ መቅደሱ ሲገቡ ለመናቸው ምጽዋት። ስለምን ጴጥሮስ ወደ እኛ ተመልከተ አለ? ወደ እነሱ ተመለከተ። ገንዘብ መቀበል ልሰጡት መስሎት ግን ብርና ወርቅ የለኝም አለ። ብርና ወርቅ የለኝም፣ ያለኝን ይሄን እሰጣለሁ። ምንድነው ያለው? ፍቅር ነው። ጴጥሮስን ዮሐንስን የሞላው እግዚአብሔር ፍቅር ነው። እና ከዛም በኋላ እጁን ይዞ አስነሳው። ቁርጭምጭምቱ ጸና፣ ቆመ፣ ሄደ፣ ዘለለ፣ እጅግ ደስ አለው ይላል። ከዛም በኋላ ከጴጥሮስና ከዮሐንስ ጋር ወደ መቅደስ ለመጀመሪያ ጊዜ ገባ። በልቡ ወደ እግዚአብሔር ማን ያቀርበኝ ይሆን? ወደ አምላኬ፣ ወደ ፈጣሪዬ። ሰዎች ሁሉ በነዛ ዓመታት እየገቡ በእግዚአብሔር ፊት ራሳቸውን ሲያቀርቡ እግዚአብሔር ወደ ነበረበት እየቀረቡ የእግዚአብሔርን በረከት ሲቀበሉ ቃሉን ሲሰሙ፣ ቃሉንም እኮ አይሰማም፣ ለዘመናት አልሰማም እና መች ይሆን እኔ ደግሞ እንደ ጤናማ ሰዎች ገብቼ እግዚአብሔርን ማምለክ የምችለው? ምክንያቱም አንካሳ የሆነ ሁሉ ወደ መቅደስ እንዳይገባ በብሉይ ኪዳን ክልክል ነበር። አገባ እና ብዙዎች ናቸው ዛሬ ብዙ ጊዜ የምንነገረን በዚህ ሰሞን ሁሉ የምንነገረው ብዙ አንካሶች ዙሪያችንን አሉ። በጎን ማን ያሳየን የሚሉ፣ እኛ ያገኘነውን በረከት ሕይወት የሚፈልጉ ብዙ ናቸው። የቤተ ክርስቲያን መታወቂያ፣ የምእመን መታወቂያ፣ በግላችን መታወቂያ፣ በቤት በጎረቤት በሀገር በዓለም ደረጃ መታወቂያ፣ እውነተኛ መታወቂያ የእግዚአብሔር ፍቅር ነው። ፍቅር ቤተ ክርስቲያንን ባለጸጋ ያረጋታል። አንድን ክርስቲያን ፍቅር ባለጸጋ ያደርጋል። እኛ በሱ ድህነት ባለጸጎች እንድንሆን ስለኛ ደኸየ ይላል። እውነተኛ ብልጽግና ክርስቶስ ኢየሱስን ማግኘት ነው። እውነተኛ ብልጽግና በሱ ፍቅር መመላለስ ነው። ሌላ ብልጽግና ሁሉ ከንቱ ነው። ብርና ወርቅ ሰከንደሪ ነው። ዋ ቤተ ክርስቲያን አይምሰልን። ከየት እግዚአብሔር በምድር ላይ ያለው ብርና ወርቅ ሁሉ የእግዚአብሔር ነው፣ የማንም አይደለም። እና ይህ ፍቅር በልባችን ከፈሰሰ ሁሉ የኛ ይሆናል። ስለኛ መልክና ውበት አልነበረውም። ኢሳይያስ 53 ስናገር ማለት ነው። መልክ የለውም ይላል። እናየው ዘንድ ደምግባት አልነበረውም። ከደረቅ መሬት እንደሚወጣ መልኩ እንደዛ ነው። የተጠላ የህመም ሰው ደዌን የሚያውቅ ይላል የእግዚአብሔር ቃል። ለእኛ ውበት ልሰጠን እሱ መልኩን ሁሉ አጣ። ለዮሐንስ በፊጥሞ ደሴት ጌታ ኢየሱስ ሲገለጥ ፊቱ እንደ ፀሐይ የሚያበራ አይኖቹ እንደ እሳት ነበልባል ይሆኑ እግሮቹ እንደ ጋለ ነሐስ የመሰሉ በሱ ፊት ዮሐንስ በዚያን ዕለት በመንፈስ ነበር መቆም አልቻለም በጌታ ፊት በእግሩ ስር ወደቀ ይላል እግዚአብሔርን አይቶ ምኖር የለም በእግዚአብሔር መንፈስ ብቻ ውስጥ ስለነበር ዮሐንስ በሕይወት ነበር ጌታ ሲገለጥ ግን መቋቋም አልቻለም በምድር ላይ የነበረ ከነሱ ጋር አብሮ ሲበላ ሲጠጣ የነበረ ሲመላለስ የነበረ እንደ ተራ ሰው የታየ ጌታ ኢየሱስ ከከበረ በኋላ ማንም በፊቱ ሚቆም አይኖርም ለኛ ኃይልን ልሰጠን በድካም ተሰቀለ ምን ሊያደርግ ለኛ በኃይል ሊያስታጥቀን እሱ በድካም ነው የተሰቀለው በድካም የእግዚአብሔር ኃይል የተገለጠበት የእግዚአብሔር ልጅ በሰማይና በምድር መካከል ሲሰቀል በድካም ነው ደካማ እኛን ሊቀድሰን የኛ ኃጢአት ሁሉ በሱ ላይ ነው የተጫነው ያን ጊዜ ሰማይ በጌታ ፊት ተዘጋ መሬት ጨለመች ምድር ተንቀጠቀጠች ይላል ጌታ ኢየሱስ ሲሞት አለቶች ተሰነጠቁ ሙታን ተነሱ ይላል እግዚአብሔር ስርዓትን በኃጢአት ኃጢአት የነገሰውን የኃጢአትን ስርዓት ገለበጠው የት መስቀል ላይ በክርስቶስ ኢየሱስ ገለበጠው በሱ መረገም እኛ ተባረከን በረከት በረከት ክርስቶስ ኢየሱስ በረከታችን ክርስቶስ ኢየሱስ ብልጽግናችን ክርስቶስ ኢየሱስ ውበታችን ክርስቶስ ኢየሱስ ኃይላችን ክርስቶስ ኢየሱስ ቅድስናችን ክርስቶስ ኢየሱስ ሕይወት ነው ለኛ እውነት ነው ቸርነት ፍቅር ቸርነትን ያደርጋል ያለውን ይሰጣል ራሱንም አሳልፎ ይሰጣልና ሁለተኛ ፍቅር የራሱን አይፈልግም ይላል 13:5 ላይ የራስ ጌታ ኢየሱስ በእግዚአብሔር መልክ ስኖር ሳለ ይላል ፊልጵስዩስ ምዕራፍ 2 ቁጥር 4 እስከ 8 ያለውን ማንበብ እንችላለን ብዙ ጊዜ አንብበናል ምናልባት ሰብከናል አስተምረናል ከእግዚአብሔር ጋር መተካከልን መቀማት እንደምገባ ነገር አልቆጠረው የራሱን ክብር የራሱን ግርማ ታላቅነቱን ፈጣሪነቱን ሁሉን ቻይነቱን ከአብ ጋር መተካከል አልፈለገም ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ ራሱን አዋረደ ለሞትም ይሆም የመስቀል ሞት ድረስ የታዘዘ ሆነ ይላል በዚህ ምክንያት እግዚአብሔር ከሙታን ከተነሳ በኋላ በሶስተኛ ቀን ከስም ሁሉ በላይ ያለውን ስም ሰጠው ይላል ከፍ ከፍ ብሎ እግዚአብሔር አብ በግራው አይደለም ያስቀምጣው በቀኙ የእግዚአብሔር ክንድ በክርስቶስ ኢየሱስ ነው የተገለጠው የእግዚአብሔር ፍቅር በክርስቶስ ኢየሱስ ነው የተገለጠው እግዚአብሔር ዘላለማዊውን ፈቃዱን የፈጸመው በልጁ በኢየሱስ ክርስቶስ ነው ቤተ ክርስቲያንን የተከለው በክርስቶስ ኢየሱስ ነው እርሱ ሊነገስ ይገባል በአገልግሎታችን በሕይወታችን በኑሮአችን በስራችን ገበታ የትም እንስራ የትም እናገልግል ክርስቶስ ኢየሱስ ሊነግስ ይገባል። የት ነው ምንሰራው? ትልቅና ትንሽ ስራ የሚባል በእግዚአብሔር ፊት የለም። ባለንበት ዙሪያ ለሱ ክብር መኖር ነው፣ ለሱ ክብር ማብራት ነው። ባለንበት ታማኞች እንሁን። ለምን በምንሰራበት ድርጅቱ የኔን ፐርፎርማንስ አይቶ ይጨምርልኛል በማለት ሳይሆን የእግዚአብሔር ፈቃድ፣ የእግዚአብሔር ፍቅር፣ የእግዚአብሔር ታላቅነት በእኛ በህይወታችን እንድገለጽ ሰዎች በኑሯችን እንድማረኩ። ከፑልፒት ስብከት ብቻ አይደለም፣ ህይወታችን ስብከት ነው። ህይወታችን ኑሯችን ስብከት ነው። ፍቅር የሚገለጸው በህይወታችን ነው፣ በኑሯችን ነው ማለት ነው። ፍቅር የራሱን አይፈልግም። እና ሁለት ልጆች አሉ ማቃቸው ከቅርብ። አንደኛው 5 አመቱ ነው፣ ሁለተኛው ደግሞ ወደ 4 አመቱ ተጠግቷል። እና 5 አመት የሞላው 4 አመት የሆነውን ልጅ በስልክ ሲነጋገሩ፣ የዛሬ ልጆች መቼም ይሄን ሴልፎን ስንነጋገር ከእጃችን ለመንጠቅ ነው የሚዘረጉ እናውቃለን ያን። እና በእውነትም እኔ ብዙ በስልክ ያለውን ሁሉ ማውጣት አልችልም። ይገርማል፣ እነዚህ ህፃናት ብዙ ነገር ያውቃሉ ኦልሬዲ። እንዲያ በእናታቸው ማህፀን አውቆ የወጡ እየተወለዱ ይመስላል። እሱን ካልሰጠኸኝ ብለው ማልቀስ ይጀምራሉ። እና በስልክ ስነጋገሩ 5 አመት የሆነው 4 አመት የሆነውን ማን ነው ከኔና ካንተ የሚበልጥ ጎበዝ ማን ነው አዋቂ ማን ነው ብሎ ጠየቀው። 5 አመት የሞላው 4 አመት ሊሆነው ያለውን በኋላ እንደ አንተ ነህ የምትበልጥ፣ አንተ አዋቂ ነህ፣ አንተ ጎበዝ ነህ አለው። ከዛም በኋላ 5 አመት የሆነው ይህን ጥያቄ ጠይቆ 4 አመት የሆነው ይህን ሲመልስለት አንተ ነህ፣ ከአንተ ሌላ የሚበልጥ የለም ባለው ጊዜ እጅግ ደስ አለው። እና ከእሱ ጋር ቀኑን ሙሉ መነጋገር አለብኝ፣ ከእሱ መለየት የለብኝም አለ። ፍቅር የራሱን አይፈልግም። የራሳችንን ፈቃድ ሳንፈልግ ስንቀር፣ ፈቃዳችንን ለእግዚአብሔር ስንሰጥ፣ የሌላውን ሰው ፈቃድ የእሱን ፍላጎት ለማድረግ የራሳችንን ወደ ኋላ ጥለን እርምጃ ስንወስድ ምን ይሆናል? ምን ሚሆን ይመስለናል? ፈውስ ይሆናል። ፈውስ የት? በሕይወታችን፣ በቤታችን፣ በጎረቤት፣ በውጭ፣ በቤተ ክርስቲያን፣ በሀገር ውስጥ ይሆናል። ፍቅር የራሱን አይፈልግም። ጌታ ኢየሱስ የራሱን አልፈለገም። ሶስተኛ ፍቅር እግዚአብሔርን በብቃት እንድናገለግል ያደርጋል። ጌታ ከሙታን ከተነሳ በኋላ ዮሐንስ ወንጌል ምዕራፍ 21 ቁጥር 15ና 17ን ማንበብ ይቻላል። እዚህ ስፍራ ጌታ ኢየሱስ ሌሊቱን ሁሉ አሳ ለማጥመድ የለፉትን አንድም አሳ ሊይዙ ያልቻሉትን ለደቀ መዛሙርቱ ድል ያለ ቁርስ እንበለው ወይስ ምሳ በገሊላ ባህር ዳር አዘጋጅቶ ሲመገባቸው እናያለን። ሌሊቱን ሁሉ በብርድ በቁር ስለፉ ያደሩትን ነው። ከዛም በኋላ ጌታ ኢየሱስ አንድኛውን ብቻ ነው የሚያነጋግረው እዚህ ጴጥሮስን ብቻ ለይቶ። ለምንድን ነው የሚያነጋግረው? ምክንያቱም ጴጥሮስ 3 ጊዜ እርሱን ክዶታል ወደ መስቀል ጌታ ሲሄድ። እና ጴጥሮስ ከዛ ሁኔታ ሪካቨር አላረገም። በጣም ያሳዘነው ጉዳይ ነው ጴጥሮስን ይ እና ከዚህ ሁኔታ ሪካቨር እንዲያደርግ ጌታ ኢየሱስ በግል ጴጥሮስን ሲያናግረው እናያለን። የዮና ልጅ ስምዖን ሆይ ሚገርመነ ጴጥሮስ አላለው የዮ ለይቶ ነው የዮና ልጅ ጴጥሮስ ሆይ ከነዚህ ይልቅ ትወደኛለህን? ትወደኛለህ? 3 ጊዜ ነው ጥያቄ የጠየቀው። 3 ጊዜ ደግሞ ከጥያቄው በኋላ ያዘዋል። 3 ጊዜ ግልገሎቼን አሰማራ፣ ጠቦቶቼን ጠብቅ፣ በጎቼን አሰማራ። በተለያየ ደረጃ ያለውን የእግዚአብሔርን መንጋ ለማሰማራት ለመጠበቅ ፍቅር ወሳኝ ነው። የእርሱ ፍቅር በልባችን ስፈስ ምንም አይዘንም። ይህ ፍቅር አንድ ጊዜ በልቤ ፈሰሰ። ባክ ወዴት 57 ዓመተ ምህረት አንዳንዶቻችሁ አልተወለዳችሁም አይደል? እዚህ እናልባት እንጀንግድ 40 ምናምን ዓመት ይሆናል። 40 ይህ ፍቅር ከመጣ በኋላ እረፍት አልነበረም። ማቃቸውን ሁሉ ባደርኩበት ቦታ እዛ ሰዎችን ተነሱ፣ መጸለይ ያለብን ተነሱ፣ አተኙ። ከጧቱ 10 ሰዓት ተኩል ሰዎች ተኝተው እየዞርኩ እቀሰቀሳለሁ። ለምን እንጸልይ እና ብዙ ቦታ እና ከሚስዮናውያን ጋር ለመጸለይ ከነሱ ጋር በቃ እጄ ባይብል አካዳሚ ምስር ወንገር ናቸው ያን ባይብል አካዳሚን የቆረቆሩ እና ወንድሜ በድሩ እዛ አስተማሪ ነው፣ ምክትል ዳይሬክተርም ነበር እዛ አይደል? እና እዛ እጅ በቃ ከምስር ወንገር ጋር ምስር ወንገር ከኔ ጋር ተንበርክከው አብረን ጸልያናል። ጸልያና እና ሴቶቹን ሁሉ እጅ እግዚአብሔር ታላቅ ስራ ይሰራል፣ እግዚአብሔር ታላቅ ነው። እብዶች ብንሆን ለጌታ ነው ይላል። ይገርማል። ፍቅር ስመጣ እናብዳለን፣ ግን የእግዚአብሔር እብደት ነው። የጌታ ፍቅር እብደት ነው፣ ሌላ አይደለም። እና ያ ፍቅር ስሞላን የተለየን እንሆናለን። እና ያሳደገችኝ እናቴ ትያ አስቴር ይህን አየችና በቃ ንክ ሆነ ብላ ማልቀስ ጀመረ። አለቀሰች። ምን ነካው? አበደ። እና አልበላም አልጠጣም ነበር ለጥቂት ቀናት ማለት ነው። እና በሚሄድበት ሁሉ ጊዜ ስለ ጌታ ፍቅር ነው የምመሰክርላቸው። እና ስራዬ ጊዜ ካለ መጸለይ ነው። ሻራተን ሆቴል ድል ያለ ቢፌ ከሚያበሉን አብረን ብንጸልይ መጸለዩን ይመርጣለሁ። አንድ ጊዜ አንድ አብሮን ሲሰራ የነበረ ሚስዮናዊ በተለይ እስላሞችን ለመድረስ እዛ የቦርድ አባል ነበርኩኝና ሻረተን ሆቴል እና ምሳን ብላ አለኝ። እሺ አልኩኝ እና ይዞኝ ሄደ። የት ነው? ሻረተን ሆቴል። ለመጀመሪያ ጊዜ ሻረተን ሆቴል እንዴት? እና ከዛም በኋላ በልተን ከጨረስን በኋላ 150 ብር በዛ ጊዜ ማለት ነው ድሮ አውጥቶ ስከፍል፣ አይ ምን አለ እችን ፍራንክ ለእኔ ብሰጠኝ አልኩኝ። ፍራንኳን ብሰጠኝ እንዴ አንድ ተባና። ይገርማል። ያ ፍቅር ሲመጣ አቤት 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 ምተካከለው የለም ያ ፍቅር የግድ ይላል ይላል የግድ ይላል ለማገልገል የእግዚአብሔር ፍቅር ወሳኝ ነው ለመጸለይ የእግዚአብሔር ፍቅር ወሳኝ ነው ቃሉን ለማንበብ ቃሉ ጋር እንድንጣበቅ ቃሉን እንድንበላ ቃሉ እንደማርና ወተት እንድታፈተን ከፈለግን ፍቅር ስፈስ የበለጠ መብላት እንጀምራለን ይህ ፍቅር ከመጣ በኋላ መጽሐፍ ቅዱስ አይለይም ቃሉን ስናነብ እግዚአብሔር ፍቅር እንደገና በሕይወታችን ይፈሳል ተሰብስበን ጋሽ ሚሊዮን ያቃል ባህር ዳር በነበርን ጊዜ እና ለጸሎት ጫካ ንሄድና ከለራስን መጣ ቁጭ ብለን ግሩፕ ሰርተን ምንድነው ይሄ ምንድነው አንድ ሳህን አለ አይደል ሰፌድ አይደለም ምንድነው እ እ ትሪያው በትሪ አርገን 10 ሆነን 7 ሆነን እንበላለን ስለ ጌታ ፍቅር ዛሬ ምንድነው ጌታ የተናገረ እንባባለን እና እሱ ሲናገር በቃ እንሰማለን በተራ በቃ ጌታ የተናገረንን ያለንን ከቃሉ እየጠቀስን እንጫወታለን ያን ጊዜ እየበላን ስንጫወት እግዚአብሔር ፍቅር በልባችን ይመጣል ቃሉን ስናነብ እግዚአብሔር ፍቅር በልባችን ይፈሳል ንገርም ነገር ነው ምገርም ነገር ነው በጣም በጣም ምገርም ነገር ነው ያአምሮ ጉዳይ አይደለም ስለ ፍቅር ስንናገር ያለፈ ጉዳይ ነው ፍቅር አላማው የፍቅር አላማ ማዳን ነው የፍቅር አላማ እርሱን እንድንመስል ነው እሱን ደስ ልናሰኝ ነው የፍቅር አላማ እንደሱ ፈቃድ መጸለይ ነው እንደሱ ፈቃድ መናገር ነው እንደሱ ፈቃድ መኖር ነው ፍቅር በእግዚአብሔር ፍቅር ብቻ የተሞላ ሰው ነው ይህ የመንግስት ቃል ይህ የመንግስት ወንጌል ከፑልፒት አልፎ ወደ ሰዎች ልብ ምገባው አለዚያ ገባ ቤተ ክርስቲያን ሁልጊዜ ራስዋን በእግዚአብሔር ፍቅር መመርመር አለባት። ምክንያቱም ይህ ፍቅር ሳይታወቅ ሊለየን ይችላልና። ራእይ ምዕራፍ 2ን እናነባለን። ራእይ ምዕራፍ 2 ከቁጥር 2 እስከ 5 ያለውን እናንብብ። ራእይ 2 ከ2 እስከ 5 ስራህንና ድካምህን ትዕግስትንም አውቃለሁ ክፎችንም ልትታገስ እንዳትችል እንዲሁም ሳይሆኑ ሐዋርያት ነን የሚሉትን መርመረ ሐሰተኞች ሆነው እንዳገኛቸው አውቃለሁ ታግሰህማል ስለ ስሜም ብለህ ጸንተ አልደከምክም ዳሩ ግን የምነቅፍብህ ነገር አለኝ የቀደመውን ፍቅርህን ትተሃልና እንግዲህ ከወዴት እንደወደቅ አስብ ንስሐም ግባ የቀደመውንም ስራህን አድርግ አለዚያ ይመጣብሃለሁ ንስሐም ባትገባ መቅረዝህን ከስፍራው እወስዳለሁ ይላል ይህ የኤፌሶን ቤተ ክርስቲያን ሁኔታ እጅግ አሳሳቢ ሁኔታ ነው። ጌታ ይህች ቤተ ክርስቲያን ስታደርግ ያለውን ነገር ስናገር አስተምሯ፣ ስራዋ፣ ድካሟ፣ ትዕግስቷ ትክክል ነው። ክፎችን ልትታገስ እንደማትችል፣ ሐሰተኞች የሆኑትን መርምራ ሐሰተኞች እንደሆኑ እንዳገኘች ይናገራል። ቁጥር 4 ዳሩ ግን የምነቅፍብ ነገር አለኝ። የቀደመውን ፍቅርን ትተሃል። ቼክ ፖይንት ቼዝ ነው፣ ቼከርስ ይባላል። ቼዝ ነው ይሄ ኪንግ ኩዊን የሚባል ቼክ ይላሉ ሲጫወቱ፣ ቼክ ይላሉ ከመብላቱ በፊት። አያለው ግን ተጫዋቼም አላቅም፣ እንዴት እንደምጫወቱም አላቅም በመሰረቱ። እና ቤተ ክርስቲያን በእግዚአብሔር ቃል ራሷን ቼክ ማድረግ አለባት። እኔ ራሴን በእግዚአብሔር ቃል በእርግጥ በዚህ እንደ እግዚአብሔር ፈቃድ ነው ወይ የምኖረው ማገለግለው ምሰራው ብለን ራሳችንን ልንመረምር ይገባል። ወንድሞችና እህቶች ይህ ቃል ስናነበው ይመረምረናል። ይህ ቃል ስንሰብከው ስናስተምር ይመረምራል። ልብንና ኩላሊትን በሁለት አፍ የተሳለ ሰይፍ መስሎ ይወጋል፣ ጠልቆ ይገባል። ልብን፣ ኩላሊትን፣ የሰውን ሐሳብ ሁሉ ይመረምራል። ምክንያቱም ከዚህ ቃል በስተኋላ ያለው ማን ነው? እግዚአብሔር ራሱ ነው። ይህ ቃል ከሚያልፍ ሰማይና ምድር ቢያልፍ ይቀላል። በዚህ ቃል መሰረት ነው እኛ ታዘን ኃጢአታችንን ተናዘን ጌታ ኢየሱስን ስንቀበል አዲስ ፍጥረት ይሆን ነው። መሰረታችን ለመዳናችን የእግዚአብሔር ቃል ነው። ለአገልግሎታችን ስኬት ማግኘት የምንችለው በዚህ ቃል ላይ ተጫምተን ስናገለግል ነው። ለቤታችን፣ ለራሳችን፣ ለጎረቤት፣ ለህብረተሰብ፣ ለቤተ ክርስቲያን በረከት ምን ሆኖ በዚህ ነው። የምነቅፍብ ነገር አለኝ። የቀደመውን ፍቅርህን ትተሃል። ነኝ እኔ ስሰብክ ሳስተምር ለራሴ ነው የምናገረው። እግዚአብሔር ይናገረኛል። እኔ ወንድሞችና እህቶች ይህ ፍቅር ሳናውቅ ከኛ ሊያመልጭ ይችላል። ምናልባት አንዳንዶቻችን ይህን ፍቅር ካልጠጣን፣ ይህ ፍቅር በልባችን ካልፈሰሰ፣ ይህ ፍቅር በእኛ ህይወት ውስጥ ሊሞላን ይፈልጋል እግዚአብሔር። በዚህ ፍቅር ካልሆነ በእውነት እግዚአብሔር ሊሞላን ይፈልጋል። በዚህ ፍቅር የቀደመውን ፍቅርን ትተሃልና፣ እንግዲህ ወደ የት እንደወደቅ አስብ፣ ንስሐም ግባ፣ የቀደመውን ስራህን አድርግ ይላል። የኤፌሶ ቤተ ክርስቲያን ለመሆኑ ከየት ነው የወደቀችው? የኤፌሶንን መልእክት የጻፈው ሐዋርያው ጳውሎስ ምን ይላል? ለኤፌሶን መልእክት በጻፈው በኤፌሶን ምዕራፍ 2 ቁጥር 7 ላይ ከክርስቶስ ኢየሱስ ጋር አስነሳን። አሜን። ከክርስቶስ ኢየሱስ ጋር በሰማያዊ ስፍራ አስቀመጠን ይላል። አስቀመጠን። ይህቺ ኤፌሶን ቤተ ክርስቲያን የት ነበረች? በሰማያዊ ስፍራ በእግዚአብሔር ቀኝ ክርስቶስ ተቀምጦ ባለበት በዛ የተቀመጠች፣ በስልጣን የተቀመጠች። ራእይ ምዕራፍ 12 12 ከዋክብት ያላት፣ ዘውድ የደፋች፣ ፀሐይን የለበሰች፣ ጨረቃ ከእግሮቿ በታች የሆነች፣ በክብር በስልጣን የተቀመጠችን ቤተ ክርስቲያን ያሳያል። ይህች ቤተ ክርስቲያን ከዛ ነው የወደቀችው የወረደችው። ከዛ ነው። ስለዚህ ክርስቲያን ወንድሞችና እህቶች፣ አባቶች፣ እናቶች ራሳችንን ቼክ እናርግ። ቼክ የሚያደርገን እግዚአብሔር ቃል ነው፣ መንፈስ ቅዱስ ነው። ቼክ ያደርጋል። እውነት ጀኒውን ከሆን ልባችንን ከሰጠን ጽድቅን የምራቡና የምጠሙ ብፁዓን ናቸው። ምን ይሆናሉ? ይጠግባሉ፣ ይረካሉ። እግዚአብሔር ብቻ ነው የሰውን ልብ ሊያረካ የሚችል፣ ሌላ አይደለም። እግዚአብሔር ብቻ ነው ሊያጠግበን የሚችል። ያ ፍቅር ሲመጣ እንጠግባለን፣ እንረካለን። የጠገበ ሌላው እንዲጠግብ ያደርጋል። የጠገበበትን ነገር ይመሰክራል፣ ይናገራል። ጌታ ማስጠንቀቂያ ይሰጣል። እዚህ ላይ ቁጥር 7 አለዚያ እመጣብሃለሁ፣ ንስሐ ባትገባ መቅረዝህን ከስፍራው እወስዳለሁ። የቤተ ክርስቲያን ራስና መሰረት የሆነው ክርስቶስ ኢየሱስ ሕይወት የሆነው እርሱ ከሄደ ክብር ቤተ ክርስቲያንን ለቋል ማለት ነው። አንድ ጊዜ የኤሊ ልጆች መቅደስ ውስጥ የሚያገለግሉ ኃጢአት ሲሰሩ የድፍረት ኃጢአት ይሰሩ ነበር። በሕዝቡ ፊት የድፍረት ኃጢአት ይሰሩ ነበርና እግዚአብሔር በፍልስጤማውያን እጅ አሳልፎ ሰጣቸው። ታቦቱም ተማረከ እና በዚያን ጊዜ ታቦቱ እንደተማረከ ሁለቱም ልጆቹ እንደሞቱ ሲሰማ ኤሊ ወደኋላ ወርቆ አንገቱ ተሰብሮ ሞተ። የአንድኛው ልጅ ምስ የሆነች አርግዛ ነበርና ክብር እስራኤልን ለቀቀ። ኢካቦድ አለች። እውነትም ክብር እግዚአብሔርን ለቋል። እግዚአብሔር ግን ከዛ በፊት አዝፍ እግዚአብሔር በመካከላቸው እንዳለ ብለው የእግዚአብሔር ታቦት እኮ ስለሌለ ነው የፍልስጤማውያን እኛን ያሸነፉን አሉ። ስለዚህ የእግዚአብሔርን ቃል ክዳን ታቦቱን ሂዱና አምጡ፣ እግዚአብሔር ከእኛ ጋር ይሆናል አሉ። በኋላ ሄደው ታቦቱን ከሁለቱ ኤሊ ልጆች ጋር ሰልፍ ከፍልስጤማውያን ጋር ተሰልፈው ሊገጥሙ ፊት ለፊት በተሰለፉበት ቦታ ድረስ መጣ የእግዚአብሔር ታቦት እና የእስራኤል ልጆች ታቦቱ ወደ ሰፈራቸው ሲገባ ሰማይ የሚደርስ ጩኸት ጮሁ ይላል። ግን ምንድን ነው? እግዚአብሔር ከእነሱ ጋር አልነበረ። የእስራኤል ልጆች ኢያሪኮን ግንብ በሰባተኛው ቀን ሲጮሁ ፈረሰ ይላል። እግዚአብሔር ከነሱ ጋር ነበር፣ ግን ከነዚህ ጋር አልነበረም። ኢካቦድ፣ እግዚአብሔር ከኢካቦድ ይጠብቀን። እግዚአብሔር ከሱ መለየት እንዳይመጣብን፣ ከፍቅሩ መለየት እንዳይመጣብን እግዚአብሔር ይርዳን። ማስተዋልን ይስጠን፣ መንቃትን ይስጠን። እዚህ ከመጣው አንዳንድ ወንጌላውያን አብያተ ክርስቲያናትን ጎብኝቻለሁ። በተለይ ኢንዲያና ስኖር በነበረ ጊዜ 9 ዓመት ኢንዲያና ኖር ያለሁና ትምህርታቸውና ስብከታቸው ከፑልፒት የማያልፍ ነው። እዚህ ይቀራል ስብከቱ ትምህርቱ። ብርሃንና ጨለማን መለየት ያቃታቸው እግዚአብሔር በደነገገው ጋብቻ ላይ አቋም መውሰድ የተሳናቸው ግራ የተጋቡ አብያተ ክርስቲያናት ስም አለህ ሞተህም አለ ይላል። ሶስተኛ ወንጌሉ ይህ የመንግስት ወንጌል በመንፈስ ቅዱስ ኃይል በመገለጥ በመልክቶች በተአምራት ሁሉ እግዚአብሔር ሚያጸናው ይህ ቃል ምን ሆነ? ሶሻል ጎስፔል ሶሻል እንደ እድር ማለት ነው። ይሁድ ይሁድ እዚህ መተን ዝም ብለን ያ ፍቅር ከሌለ ወደ ሶሻል ጎስፔል በቀጥታ እንገባለን። አራተኛ ውጫዊ ስርዓት የተሞሉ ናቸው። በውጪ ስርዓት ብቻ። አንድ የማቀው ሚስዮናዊ አብረንም አገልግለናል ሰርተናል። በተለይ በመከራው በደርግ ዘመን ማለት ነው። እንዲህ የምል ኢሜል ከጥቂት ዓመታት በፊት ላከልኝ። ቤተ ክርስቲያኔ ከእውነት ፈቀቅ ስላለች ውጫዊ ኦርቶዶክስ ስርዓት ያላት ወደ ለብታ ስለወረደች ከእውነት ስለሳተች ለቤተ ክርስቲያኔ አይኖቼ እምባ ያፈሳሉ አለ። እውነትም ነው፣ ትክክል። ሚስዮናዊ ሆኖ ኢትዮጵያ ውስጥ አገልግሏል ብዙ ጊዜ። ቤተ ክርስቲያን ይህ ታላቅ ክሳራ እንዳያጋጥማት ፍቅርን መከታተል ይኖርበታል። ዋና ጉዳይ ነው። ስለዚህ አንድ፣ በጸለይን መጠን እኛ ቤተ ክርስቲያን በግለሰብ በጸለይን መጠን መንፈስ ቅዱስ እንሞላለን። በጸለይን መጠን ሉቃስ 11:13 ብናነብ ጌታ ኢየሱስ እንዲህ ነው ያለው፣ ለምኑት እግዚአብሔር የሰማያዊ አባታችሁ እንዴት አብልጦ መንፈስ ቅዱስን ይስጥ ይላል። መጠን ዲፔንድስ። ይገርማል። ያ ፍቅር ከመጣ በኋላ ጸሎታችን ኮምፕሊትሊ ተለወጠ። ድሮ ደካማ ሆነን 10 ደቂቃ መጸለይ አንችልም ነበር። ይህ ፍቅር ከመጣ በኋላ ስንሄድ መጸለይ ነው፣ ስንቀመጥ መጸለይ ነው፣ ስንበላ መጸለይ ነው፣ ስንሰራ መጸለይ ነው። እና በቀን ቢያንስ 5 ሰዓት እንጸልይ ነበር። 5 ሰዓት። ይሄ እውነት ነው። እረፍትማ ስንሆን ገደብ የለው። የሌሊት ጸሎት የሚባል ዛሬ ምናልባት 2-3 ሰዓት ብጸልዩ ነው። ከዛ ያለፈ የለም። መጠበቅ ዲስፕሊን የለም። እግዚአብሔርን የምጠባበቁ ምን ይላል? ኃይላቸውን ያድሳሉ ይላል። መታደስ ያለው እግዚአብሔርን በመጠበቅ ነው። መንፈስ ቅዱስ ይህን ጸሎት ይመራል። ለመንፈስ ቅዱስ የጸሎት ጊዜያችንን ልንሰጥ ይገባል። እሱ ሲመራ እንደ እግዚአብሔር ፈቃድ እንድንጸልይ በውስጣችን አድሮ ይመራናል። በውስጣችን አድሮ ይቃትታል፣ ይማልዳል ይላል መንፈስ ቅዱስ። መቼ? በጸለይን መጠን። ለራሳችን፣ ለቤተሰባችን፣ ለጎረቤታችን ዋት መቆሚያ የለው። ሁለተኛ፣ በመንፈስ ቅዱስ በተሞላን መጠን በፍቅር እንሞላለን። በፍቅር በተሞላን መጠን እናገለግላለን። ዮሐንስ 21 ማንበብ ይቻላል እና ሮሜ 5:5 ማንበብ ይቻላል። ባገለገልን መጠን ደግሞ ቃሉ ይሮጣል። አራተኛ፣ ፍቅር በደልን አይቆጥርም ይላል። በደል ይሄ መቼም ዋና ጉዳይ ነው። ይሄም በደል አይቆጥርም። ማቴዎስ 6:12 ላይ እኛም የበደሉንን ይቅር እንደምንል በደላችንን ይቅር በለን። አሜን። እኛም ለበደላችን ይቅርታ ማግኘት የሚቻለው የበደሉንን ይቅር ስንል ነው። ከጥቂት ዓመታት ወዲህ በዚህ አባታችን ሆይ ጸሎት ዋናውን ጸሎት ከጸለኩ በኋላ ምደመድመው በአባታችን ጸሎት ነው። ምክንያቱም ይህ ጥቅስ ስላለ ራሴን ቼክ ለማድረግ ነው ምጸልየው። መደምደማዬ አባታችን ሆይ ጸሎት ነው። ምክንያቱም ይህ ጸሎት የጸሎት ሁሉ መሰረት ነውና ሁሉን ይጠቀልላል። አባታችን ሆይ ጸሎት ጌታ ኢየሱስ ለደቀ መዛሙርቱ ያስተማረው ዛሬም እኛ ልንማር ልንኖርበት የሚገባ ጸሎት ነው። በደልን ይቅር አለመቁጠር። ስለ ይቅርታና ምህረት መስበክ፣ ማስተማር፣ መጽሐፍት መጽሐፍ ይቻላል። ነገር ግን መተግበሩ ፈጽሞ ቀላል አይደለም። ይቅር ለማለት የበደሉንን ይቅር ለማለት ከባድ ነገር ነው። የሁለተኛ ዓለም ጦርነት ሲጀመር አባትና እህቷን ራሷንም ኩሪቴምቡም አይሁዶችን ደብቃቸዋል ተብለው ጀርመን ኮንሰንትሬሽን ካምፕ ውስጥ ገቡ። ጀርመን አይሁዶችን ደብቃቸዋል ተብለው እና እዛ ኩሪቴምቡም ከአባቷ ከእህቷ ጋር በዛ በጣም ከባድ የሆነ ስራ እየሰሩ ነው እዛ ውስጥ እስር ቤት እየተዳረጉ እና ከጥቂት ዓመታት በኋላ ከጥቂት ጊዜ በኋላ አባቷና እናቷ ከከባድ ስራ የተነሳ ሕይወታቸው አለፈ። የት? እዛው እስር ቤት። ኩሪቴምቡም የሁለተኛ ዓለም ጦርነት ሲያበቃ ህብረ ብሔሩ ሲያሸንፍ ከእስር ወጥታ አንድ ቤተ ክርስቲያን ስታገለግል ነበር እና ካገለገለች በኋላ ከምስማኩ ከፑልፒቱ ወርዳ ስትሄድ አንድ ሰው ፊት ለፊቷ ይመጣል እና ወደ ፊቷ ደረሰና እጁን ዘርግቶ ይቅር በይኝ አላት እና ኩሪቴምቡም ስታይ ለካስ ለአባቷና ለእናቷ መሞት ምክንያት የሆነ እሷንም ሲያሰቃይ የነበረ የናዚ ወታደር ነው። እና ኩሪቴምቡም ይሄ አልቻለችም፣ እጇን መዘርጋት አልቻለችም፣ ተቸገረች በጣም። ኩሪቴምቡም መጸለይ ጀመረች። እግዚአብሔር ሆይ እርዳኝ፣ በዚህ ጊዜ እርዳኝ እኔን አለች። በኋላ እግዚአብሔር ጸጋውን ሰጣትና እጇን ዘርግታ ስጨብጥ ያን ጊዜ እረፍትና ሰላም፣ ደስታ በኩሪቴምቡም ሕይወት ውስጥ ፈሰሰ። ኢዮብ ለወዳጆቹ ሲጸልይ ነው እግዚአብሔር ምርኮውን የመለሰው። ወዳጆቹ ምን አይነት ነበሩ? መታመሙን ከራሱ እስከ እግር ጥፍሩ ድረስ በቁስል መመታቱን የሰሙ እነዚህ የቅርብ የሆኑ ወዳጆቹ እነ ኤልፋዝ ማለት ነው እና መጥተው አመድ ነስንሰው 7 ቀን ከሱ ጋር ቁጭ አሉ፣ አንድ ቃል ሳይተነፍሱ። የሚገርም ነገር ነው። እንዴት ያሉ ወዳጆች ናቸው በእውነት። እና እኔ እንደዛ ሆኜ ወንድሜ መጋቢ ተስፋዬ መጥቶ ከእኔ ጋር 7 ቀን ቁጭ ማለት በጣም የሚደንቅ ነገር ነው። በእውነት ነው የሚደንቅ ነገር ነው። ከ7ኛው ቀን በኋላ አንተ እኮ እንዲህ የተመታ እግዚአብሔር ኃጢአተኞችን ሲያጠፋ አላየንም እና በደል ቤት ስላለ ነው፣ ንስሐ ግባ ይልቅ እና ያለ ኃጢአት ይህ ሁሉ አይደርስብህም አሉ። በአጠቃላይ ሁሉን በአንድ ቀን ያጣ፣ በሚቀጥለው ፌስ ደግሞ ራሱን ይሄ የለበሰው ሰውነት ምን ሆነ? ትል ሆነ። ትል መቼም ሰው ከሞተ በኋላ ትል ምተላው ሚገርም ነገር ነው። በህይወቱ ያለ በትል የተሞላ በትል የተከበበ የተበላ ሰው ኢዮብ ሚገርም ነገር ነው። ማንም ወደፊቱ መቅረባጅ ከሽታው የተነሳ ማለት ነው። ትል አለ ማለት ምን ማለት ነው? ሽታው አያስቀርበም። አንድ ጊዜ በጎ አድራጎት ድርጅት ውስጥ ስሰራ ሰዎች በቁስል የተመቱ ነበሩ። እዛ አካባቢ መቆም እንዴት ከባድ ነበር! ከባድ ነው። መቆም አስቸጋሪ ነው። እና እንዲህ ሆኖ አንተ እኮ ንስሐ ግባ ብለው በቁስል ላይ ቁስል የሚጨምሩበት ነበሩ፣ እነዚህ ወዳጆቹ ማለት ነው። እና ይፈርዱ ነበር በሱ ላይ። እና ኢዮብ በዚህ ምክንያት በጣም ተጎድቶ ነበር። ነገር ግን ኢዮብ ከእግዚአብሔር ጋር ከተገናኘ በኋላ ማላስተውለውና ማላውቀውን ነገር ተናግሬያለሁ። ኢዮብ 42 ላይ ማላውቀውን ተናግሬያለሁ፣ አፌን በእጄ ሸፍናለሁ፣ በአመድ ላይ ሆኜ ንስሐ እገባለሁ አለ። ከዛም በኋላ እግዚአብሔር ለሶስቱ ወዳጆቹ ወደ ኢዮብ ሂዱ፣ ሰባት ወይፈን ሰባት አውራ በጎች ይዛችሁ ሂዱ ወደ እሱ እና እሱ ስለ እናንተ ይጸልያል፣ የእሱም ምልጃ እኔ እሰማለሁ፣ ስለ እኔ ቅንን ነገር እንደ ኢዮብ አልተናገራችሁም አለ። በኋላ እነዚህ ወዳጆቹ ይዘው ሄዱ ለኢዮብ ይህን መስዋዕት። ጥንትም ቢሆን እግዚአብሔርን ለመገናኘት ዋና መንገዱ በመስዋዕት በኩል ነው። እግዚአብሔርን ደስ የሚያሰኘው እግዚአብሔርን ለመገናኘት መስቀሉ ነው፣ ክርስቶስ ኢየሱስ ነው። በእግዚአብሔርና በሰው መካከል ያለ መካከለኛ አማላጅ እውነተኛ የሆነ ክርስቶስ ኢየሱስ ነው። ከሱ ውጭ አማላጅ የለም። እና ኢዮብ ተቀብሎ ስለ ወዳጆቹ ማለደ። እግዚአብሔር ያን ጊዜ የወዳጆቹን በደል ተሰረየላቸው፣ የኢዮብን ምርኮ ሰይጣን ጠላት የወሰደበትን መለሰ ይላል። የነበረውን አይደለም አይደለም የመለሰው፣ ሁለት እጥፍ መለሰለት ይላል። እኛ ይቅር ስንል ስንማልድ ለጎዳን እግዚአብሔር ምርኳችንን ይመልሳል፣ እነሱም ይድናሉ። አሜን። እግዚአብሔር የተመሰገነ ይሁን። ስለዚህ ጌታ በእኔ ኑሩ እኔም በእናንት፣ በእኔ የምኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል አለ። ጌታ ስለ ጸሎት ደቀ መዛሙርቱን እንዳስተማረና እንደኖረ እንዲሁም ደቀ መዛሙርቱም ስለ ጸሎት እንዳስተማሩና እንደኖሩ የዛሬም ቤተ ክርስቲያን ስለ ጸሎት ማስተማርና መኖር ይኖርባታል። ጸሎትና የእግዚአብሔር ቃል እጅና ጓንት፣ ድርና ማግ ነው። ቃሉን ከጸሎት ጸሎትን ከቃል መለየት አንችል። ወደ መጨረሻ እየተቃረብኩ ነኝ። ፍቅር ሁሉን ያሸንፋል። ሮሜ 8:35 እስከ 39 ሁሉን ያሸንፋል። ሁሉን ያሸነፉትን በተግባር በቃሉ ላይ በመልእክቱ ውስጥ የጻፈ ሐዋርያው ጳውሎስ በተለይ ፊልጵስዩስን ቤተ ክርስቲያን ለመመስረት ምክንያት የሆነው ለመጀመሪያ ጊዜ ፊልጵስዩስ ሄደው ወንጌልን ሰበኩ ይላል። እና ሊዲያ ከቤተሰቧ ጋር ዳነች። ከዛም በኋላ አጋንንት ያሰራትን ያችን ሴት ነፃ አደረጉ። ይህችን ሴት ነፃ ስላደረጉ ጌቶቿ ትርፋቸው ስለቀረባቸው ሲላስንና ጳውሎስን ይዘው ወደ ገዢዎቹ ይዘው ሄደው፣ ገዢዎቹም ልብሳቸውን አውልቀው እንዲገርፉ አዘዙ። ልብሳቸው ወልቆ እንደ ልብ ገርፈው፣ ስንት ጊዜ እንደገረፈው አይናገርም እዚህ ላይ። ግን ያ ግርፋት ቀላል አይደለም። ወንጀለኛ አመፀኛ የሚገረፈው ደም እስክፈስ ድረስ ነው። ናዝሬት ሐሙስ ገበያ ወንጀል የሰራውን ሰው ሲገርፉ አይቻለሁ። ፍን ብሎ ደሙ ሲወጣ አይቻለሁ። የሚገርም ነው። ደሙ ልክ ጀርባው ላይ እንትን ስል በቃ ወዲያው ቁስል በቁስል ደም በደም ይሆናል። ግርፋት ቀላል። በዚህ ግርፋት መገረፍ ብቻ አይደለም፣ ወይኒ ቤት ወደ ውስጠኛው ወይኒ ቤት መከራ የሚያዩበት ወይኒ ቤት ከተቷቸው ይላል እና የእስር ቤቱ ጠባቂ ወስዶ ከግንድ ጋር እግራቸውን አጣበቀ። ማለት መንቀሳቀስ አይችሉም። ለአጭር ጊዜ ከርቸሌ ወይኒ ቤት ታስሬ ከሌሎች ክርስቲያኖች ጋር ማለት ነው እና ወደ ማታ ጊዜ የእንቅልፍ ሰዓት ነው እና የት ነው ምንተኛው ብለን ስንጠይቅ፣ ሂድ ሂልተን ውሰዳቸው ተባል። ወይኒ ቤት እኮ ነው። 300 ሰው አለ በዛ አዳራሽ ውስጥ እና እዛ አዛዡ በር ላይ ከፍ ባለ አልጋ ላይ ተቀምጧል። የጥቁር ጥቁር ነው። ስስቅ ብቻ ጥርሱ የፊት ሁለቱ ወልቋል። ጥርሱ ብቻ ነው የሚታየው። ያስፈራል ገና ሲታይ። በኋላ ጥራቸው እነዛን አለ። ሄደን ቁጭ ስንል ከእግሩ ስር ታያላችሁ፣ ግድግዳ ላይ ያለውን መመሪያ በዚህ መመሪያ መሰረት ነው ተጽፏል። ቦግ ብሎ ሽንት ቤት ስትሄዱ ኮርነር ላይ ነው ሽንት ቤት ያለው፣ በሰልፍ እንደሆነ። ምግብ መቀበል ያለባችሁ በሰልፍ እንደሆነ። በምግብ ጊዜ አንድ ቃል አይወጣም፣ እየተባለ ነው ቋንቋ ያለው ለመጥራት ቃል እንኳን አይወጣም። እና ከዛም በኋላ እሺ ብለን ሄድን። የት ነው ምን ሄደዋል? ሂልተን ውሰዳቸዋል። በኋላ ሂልተን ወይ ጉድ! እንዴት ያለ ቆንጆ ቦታ ሊሰጡን ነው! ሂልተን እንገባለናል። በኋላ ስንሄድ ደብል ዴከር አለ። ጣሊያን ድሮ ከብት የሚጠብቁትን ፈረሶች፣ በቅሎች ለሚጠብቁ ሰዎች አልጋ ያዘጋጀዋለ እና እዛ አልጋ ላይ የሳር ፍራሽ ሆኖ ከላይና ከታች ሰዎች እዛ ይተኛሉ። እስረኞቹ እንግዲህ የታደሉቱ ናቸው። ሌሎቹ ደቦቃም ይባላል። እዛ እንደ አሳ ሰርዲን እንዲህ ነው የምተኛው። እና ከዛ ሂድ ሂልተን ውሰዳቸው፣ ሂልተን ውሰዳቸው ሲባል ከዛ ደብል ዴከር ታች ውስጥ እንድንገባ ግቡና፣ እዚህ ውስጥ ግቡና ተኙ። እዚህ እንዴት ግባ ባኬ ደግሞ እዚህ እንዴት ይላል። እዚህ ግባ። እዛ ውስጥ እንዲህ ፎቀቅ እያል እዛ ገባን። ለካስ ሽቦ ረግቦ ከላይ ምተኛ ሰው ክብደቱ በእኛ ላይ ሆኖ ከእኔ ጋር ያለ ጠርብ የሚያክል ተሾመ የሚባል ወንድም ነው። እሱ በጣም ተቸገረ። ሌሊቱን ነፍስ ግቢ፣ ነፍስ ውጪ፣ ነፍስ ግቢ ማለት በቃ እስክነጋ ድረስ እኛ በሕይወት አንኖርም፣ እዚሁ እንሄዳለናል። አይነጋ መንጋት ነጋ። ጳውሎስና ሲላስ በዚህ ሁኔታ ታስረው እኩለ ሌሊት ሆኖ ወደ እግዚአብሔር ጸሎት ምስጋና ሲያቀርቡ እናያለን። እና ምገርም ነገር ነው። እኩለ ሌሊት እግዚአብሔርን ሲያመሰግኑ ሲያከብሩ እግዚአብሔር ምላሽ ሰጠ። ሰው መዳን ስላለበት እነሱ ለእግዚአብሔር ምላሽ ሲሰጡ ምንድን ነው እግዚአብሔርን ተደብድበው መከራ ውስጥ ያሉ በጭንቅ ያሉ እግዚአብሔርን ማመስገን ይቻላል እንዴ? ከባድ እኮ ነው። ያ ፍቅር ካለ ግን አሸናፊ ነው። ፍቅር ያስችላል። ፍቅር ያስችላል፣ ያሸንፋልና። እና በዚህ ጊዜ እስራታቸው ተፈታ፣ የወኅኒ ቤት በር ተከፈተ፣ የመሬት መናወጥ ሆነ ይላል። እና ከዛም በኋላ ምን ሆነ? የእስር ቤት ጠባቂው እስረኞች ካመለጡ ይገደላል። በእነሱ ቦታ ሰይፉን ራሱን ለመግደል ስመዝ አትግደል፣ ሁላችን እዚህ አለን አለ። እየተንቀጠቀጠ መብራት ለምኖ መጥቶ በጳውሎስና ሲላስ እግር ስር ወደቀ ይላል። እና ሲወድቅ ምን አለ? ጌቶች ሆይ እድን ዘንድ ምን ላድርግ ብሎ ለመነ። የእግዚአብሔር ሥራ በእስራት ውስጥ በመከራ ውስጥ መንገድ አለው ሰዎችን ለማዳን። እኛም እዛ በኃይለ ሥላሴ ዘመን ከርቸሌ ገብተን እግዚአብሔር መንገድ አለው፣ እዛ ምርኮ ማርከን ወጣን። የሌቦች አሰልጣኞች፣ ነፍሰ ገዳዮች ጌታን ተቀበሉ። በወኅኒ ቤት ሪቫይቫል ተጀመረ። አሜን። እግዚአብሔር ታላቅ ነው። ከክርስቶስ ፍቅር ማን ይለየናል ይላል። ዛሬ ቤተ ክርስቲያን የሚገጥማትን ተግዳሮቶች ማሸነፍ የምትችለው በፍቅር ስትሞላ ነው። አዲስ አበባ ዩኒቨርሲቲ በተደረገው ወንጌላውያን አብያተ ክርስቲያናት ስብሰባ ላይ አንዳንዶቻችን እዛ እንደነበርን አስባለሁ እላለሁ። እንጃ ነበራችሁ? ወንጌላውያን አብያተ ክርስቲያናት አዲስ አበባ ወንድም ተስፋዬ ነበርክ መሰለኝ። እና ነበርኩኝ እኔ ጋሽ ሚሊዮን ነበር። እና እዛ ስብሰባ ጋሽ ሚሊዮን ነበር ማለት ነው። እዛ ስብሰባ ላይ የነበሩ ዋና ተናጋሪዎች ከውጭ የመጡ እንዲህ ይሉ ነበር። እናንት ኢትዮጵያውያን፣ ዓለም እናንተን እየጠበቀ ነው፣ ተነሱ እንጂ እያሉ ይናገሩ ነበር። በተለያየም ጊዜ ከውጭ አገር እየመጡ ይህንኑ ቃል ይናገሩ ነበር። ብዙዎች ለዚህ ታላቅ አገልግሎት ብቃት የምሰጥ ፍቅር ነው። የመጨረሻውን አነብና አከትማለሁኝ። ኤፌሶን 3:14 ኤፌሶን 3:14 ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከምሰየምበት ከአብ ፊት እንበረከካለሁ። በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስን በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስርና መሠረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታውም ጥልቅነቱ ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔርም ፍጹም ሙላት ደርሳችሁ ትሞሉ ዘንድ ይላል።